the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰላም ጤና ይስጥልን፣ እንደምን አመሻችሁ። የካቲት 3 2009 ዓ.ም ነው። ከአሜሪካ ድምፅ ሬዲዮ ስናስተናግዳችሁ የምናመሸው ሄኖክ ሰማእግዜርና
እኔም ሶሎሞን አባተ ነን። ጤና ይስጥልን፣ እንደምን አመሻችኋል። ሰሞኑን የተመረጡት የሶማሊያ አዲሱ ፕሬዚደንት ለአሜሪካ ድምፅ በተለይ የሰጡትን ቃለ ምልልስ ይዘናል።
በዚህ ጉዳይ ላይ ከዩናይትድ ስቴትስ መንግሥት ጋር መነጋገር አንዱ የሥራ ኃላፊነቴ ነው። ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለማስረዳት ጥረት እናደርጋለን።
ፕሬዚዳንት መሐመድ አብዱላሂ ፎርማጆ የድርቅን ጉዳት መከላከልና የጸጥታን ሁኔታ ማስጠበቅም አብይ ትኩረታቸው እንደሚሆን ተናግረዋል።
በዓለም ግዙፉ የዳዳብ የስደተኞች መጠለያ ሰፈር እንዳይዘጋ የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ የሰብአዊ መብቶች ተሟጋች ቡድኖች አሞገሱ።
የኬንያ መንግሥት በዳዳብ የስደተኞች ሰፈር ያሉትን በሙሉ ካለ ፍላጎታቸው ወደ መጡባቸው ሀገሮች እንዲመለሱ ማድረግ ያለማስገደድ መርህን ይጥሳል።
በኢትዮጵያ የተለያዩ አካባቢዎች ዘገባዎችን ተዘዋውረው ጋዜጠኞች ለማቅረብ የሚገጥሟቸውን ፈተና የሚያሳይም ዘገባ ይዘናል።
ፕሬዚደንት ዶናልድ ትራምፕ በሰባት አብዛኞቹ የእስልምና እምነት ተከታይ በሆኑ ሀገሮች ተጓዦች ላይ የጣሉት እገዳ እንዲጸና ያቀረቡትን ጥያቄ የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ትናንት ምሽት ላይ ውድቅ አድርጎታል። ዘገባ ይዘናል።
የሀገራችን ደህንነት እጅግ በበረታ ሁኔታ ስጋት ላይ በመሆኑ ወደፊት ፍርድ ቤት እንደምንገናኝ እንጠብቃለን፣ እናሸንፋለንም።
ዝርዝር ዘገባ አለን በሁለተኛው የምሽቱ ዝግጅታችን አጋማሽ። ለጥያቄው መልስና ኢትዮጵያ በጋዜጦች ተካተዋል፣ ይቅርታ አፍሪካ በጋዜጦች ተካተዋል። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አዲሱ የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፈርማጆ የሀገራቸውን ስም ከዩናይትድ ስቴትስ ፕሬዚዳንት ትራምፕ የጉዞ እገዳ ዝርዝር ላይ ለማስፋቅ ጥረት እንደሚያደርጉ አስታወቁ። ፈርማጆ በሚባለው ቅጽል ስማቸው ይበልጥ የሚታወቁት ፕሬዚዳንት መሐሙድ አብዱላሂ ከሶማሌኛ አገልግሎት ዘጋቢያችን ፋልስቲን ኢማን ጋር ባደረጉት ቃለ ምልልስ ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ ዜጎች መሆናቸውን ለዩናይትድ ስቴትስ ፕሬዚዳንትና መንግስት ለማድረስ ጥረት እናደርጋለን፣ ፖሊሲያቸውን ቀይረው ሶማሊያን ከዚያ መዝገብ ሊያወጧት ይችሉ እንደሆን እናያለን ብለዋል። የሶማሊያ ጸጥታና ከፊታቸው የተደቀነው የሰብአዊ ቀውስ ቅድሚያ ትኩረታቸው እንደሚሆን አዲሱ ፕሬዚዳንት ገልጸዋል። የፕሬዚዳንት መሐመድ አብዱላሂን ቃለ ምልልስና ትንታኔ የያዘ ዘገባ በአብይ ርዕሱ ይደመጣል።
የኬንያ ከፍተኛ ፍርድ ቤት በዓለም እጅግ ግዙፍ የሚባለው የስደተኞች መጠለያ ሰፈር እንዳይዘጋ ማገዱን የሰብአዊ መብቶች ተሟጋች ድርጅቶች አሞግሰዋል። መንግሥት ከሦስት መቶ ሺህ በላይ የሚሆኑ ስደተኞችን ያስጠለለውን ዳዳብ የሚባለውን መጠለያ ሰፈር እንደሚዘጋ አስታውቆ ነበር። አብዛኞቹ በሰፈር ውስጥ የተጠለሉት ስደተኞች ከሶማሊያ የገቡ ሲሆኑ መንግሥቱ ሊዘጋው የወሰነው ለጸጥታ አደጋ ይደቅናል በሚል እንደነበረ ገልጿል። ይሁንና ሰፈሩን የመዝጋቱ ውሳኔ የኬንያን ሕገ መንግሥትና ዓለም አቀፍ ውሎችን ይጻረራል ያሉት የከፍተኛ ፍርድ ቤቱ ዳኛ እንዳይዘጋ ትናንት ባሰሙት ውሳኔ አግደዋል። በመጽሔት ተጨማሪ ዘገባ አለን። ተከታዩ ዘገባ ወደ ደቡብ ሱዳን ይወስደናል።
ደቡብ ሱዳን ወደ ጎረቤት ሀገሮች የተሰደዱ ሰዎች ቁጥር 1.5 ሚሊዮን መድረሱን ያስታወቀው የተባበሩት መንግሥታት ድርጅት ከሶሪያና አፍጋኒስታን ቀጥሎ የከፋው የዓለም የሰብአዊ ቀውስ ሁኔታ መሆኑን አስገንዝቧል። በአፍሪካ አህጉር ከፍተኛ የስደተኞች ቁጥር የተመዘገበባት ደቡብ ሱዳን ያለውን ሁኔታ አስመልክቶ ጄኔቫ ከሚገኘው የተባበሩት መንግሥታት ድርጅት ዋና ጽሕፈት ቤት ሊሳ ሽላይን እንደዘገበችው በአጠቃላይ 3.5 ሚሊዮን ደቡብ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። ወደ 2 ሚሊዮን የሚሆኑት ከሶስት ዓመታት በፊት በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ወዲህ በሀገር ውስጥ የተሰደዱ ሲሆኑ 1.5 ሚሊዮን ደቡብ ሱዳናውያን ደግሞ ወደ ጎረቤት ዩጋንዳ፣ ኢትዮጵያ፣ ሱዳን፣ ኬንያ፣ የኮንጎ ዴሞክራሲያዊት ሪፐብሊክ ዲአርሲ እና ማዕከላዊ አፍሪካ ሪፐብሊክ ሲኤአር ተሰደዋል። የድርጅቱ ቃል አቀባይ ዊሊያም ስፒንድለር የስደተኞቹ ቁጥር ባለፈው ሐምሌ ወር በመዲናዋ ጁባ በመንግስትና በተቃዋሚ ኃይሎች መካከል የነበረው ድርድር ከከሸፈ በኋላ የተቀሰቀሰው ውጊያ የስደተኞቹን ቁጥር በእጅጉ እንዲያሻቅብ አድርጓል ብለዋል። ከደቡብ ሱዳን ባለፈው አንድ ዓመት ብቻ 760 ሺህ ሰዎች ተሰደዋል።
An average of 63,000 people were forced to leave the country every month.
በየወሩ በአማካይ ከደቡብ ሱዳን 63 ሺህ ሰዎች ሲሰደዱ ቆይተዋል። ባለፉት 5 ወራት ብቻ ወደ ግማሽ ሚሊዮን የሚሆኑ ናቸው የተሰደዱት። በርካታ ሰዎች ወደ ስደተኞች ጣቢያ ሲደርሱ በምግብ እጥረት ጉዳት ደርሶባቸው እንደሆነ መዝግበናል። በደቡብ ሱዳን የፖለቲካ ግጭት የፈጠረውን ችግር ስቃይ መመልከት ይቻላል።
ስቃዮቹ የጅምላ ግድያ፣ አፈና፣ ያስገድዶ መድፈርና ከፍተኛ የምግብ እጥረት መሆናቸውን ቃል አቀባዩ ጨምረው አስረድተዋል። በደቡብ ሱዳን የሰላም ድርድርና የፖለቲካ እርቅ ተስፋ ባልታየበትና ለአራተኛ ዓመት በቀጠለበት ሁኔታ የተባበሩት መንግስታት ድርጅት የገንዘብ እጥረት ገጥሞታል። በደቡብ ሱዳንና ስደተኞቹ በሚገኙባቸው 6 ጎረቤት አገሮች UNHCR ስራውን ለማከናወን 782 ሚሊዮን ዶላርስ ያስፈልገዋል።
ፕሬዚደንት ዶናልድ ትራምፕ በአመዛኙ የእስልምና እምነት ተከታይ በሆኑ 7 ሀገሮች ተጓዦች ላይ የጣሉት የጉዞ ገደብ እንዲጸና ያቀረቡትን አቤቱታ አንድ የዩናይትድ ስቴትስ ፌዴራል ይግባኝ ሰሚ ፍርድ ቤት ውድቅ አድርጎታል። ፍርድ ቤቱ ትናንት ምሽት ላይ ላሳለፈው ውሳኔው የሰጠው ምክንያት መንግስት በመሰረታዊው የክርክር ጭብጥ ሊረታ እንደሚችልም ሆነ ጊዜያዊው ያፈጻጸም ትዕዛዝ ሊቃና የማይችል ጉዳት እንደሚያደርስ ሊያስረዳ አልቻለም የሚል ነው። ሚስተር ትራምፕ ትዕዛዙን ያወጡት የአሜሪካውያንን ደህንነት ለመጠበቅ ነው ሲሉ ይከራከራሉ። በመጽሔት ተጨማሪ ዘገባ አለን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአንዲት ቻይና ፖሊሲን እንደሚያከብሩ ለቻይና አቻቸው ሺ ጂንፒንግ ገለጹ። ትራምፕ ከፕሬዚዳንት ሺ ጂንፒንግ ጋር ባደረጉት የስልክ ንግግር ያሳወቁት የአስተዳደራቸው የቻይና ፖሊሲ ቻይና አሁን ራሷን እያስተዳደረች ባለችው ታይዋን ላይ ያላትን ሉዓላዊ ባለቤትነት ዩናይትድ ስቴትስ እንደምታከብር ያረጋግጣል በሚል ቤጂንግ ደስተኛ መሆኗ ተዘግቧል። ይህ የሁለቱ የዓለም ምጣኔ ሀብት ሀያላን መሪዎች ውይይት ሚስተር ትራምፕ እንደተመረጡ ከታይዋን ፕሬዚዳንት ጋር በስልክ ከተነጋገሩ በኋላ የሻከረ የመሰለው የሳይኖ አሜሪካ ግንኙነት የመሻሻል አዝማሚያ እንዲያሳይ ያደረገ መሆኑ እየተነገረ ነው።
በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የጃፓን ጠቅላይ ሚኒስትር ሺንዞ አቤ በሀገሮቻቸው መካከል ለብዙ ዓመታት በኖረው የጸጥታ ጥበቃ ስምምነትና የምጣኔ ሀብት ግንኙነቶቻቸውን በማጠናከር ጉዳዮች ላይ የሚያደርጉትን የሁለት ቀናት ውይይት ዛሬ ጀምረዋል። ለሁለት የሥራ ቀናት ጉብኝት ዋሽንግተን የሚገኙት የጃፓን ጠቅላይ ሚኒስትር ዛሬ ረፋድ ላይ ዋይት ሀውስ ውስጥ ከሚስተር ትራምፕ ጋር ከተሰበሰቡ በኋላ ለነገ ውይይታቸው ፍሎሪዳ ወደሚገኘው የትራምፕ ማራላጎ መኖሪያ ይጓዛሉ ተብሏል። ዛሬ አቤ ከእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ቀጥሎ በግንባር ትራምፕ ያነጋገሯቸው ሁለተኛ የቁልፍ አጋር አገር መሪ መሆናቸው ነው ለአሜሪካ።
በስተመጨረሻም ኢራናውያን የእስላማዊ አብዮታቸውን 38ኛ ዓመት አከበሩ። ለክብረ በዓሉ በመላ ሀገሪቱ በሚሊዮኖች የሚቆጠሩ ዜጎች አደባባይ መውጣታቸው ተዘግቧል። ዋና ከተማይቱ ቴህራን ውስጥ ለሰልፍ የወጡ ዩናይትድ ስቴትስን የሚያወግዙ መፈክሮችን ሲያሰሙ የነበረ ሲሆን ፕሬዚዳንት ሐሰን ሮሃኒ ባደረጉት ንግግር ኢራናውያን ለዋይት ሀውስ የቅርብ ጊዜ እርምጃ የሰጡት ምላሽ ነው፣ ኢራናውያን ሌሎች በክብር እንዲያናግሩን እንፈልጋለን ብለዋል። ኢራን በሳት እየተጫወተች ነው ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቴህራን በቅርቡ ተምዘግዛግ ሚሳይል በማስወንጨፏ ምክንያት ተጨማሪ ማዕቀቦችን ጥለውባታል። በሌላ በኩል ደግሞ ኢራን ግዙፉ የሽብር ፈጠራ አደራጅና አጋዥ ሀገር ነች ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ጄምስ ማቲስ ሰሞኑን ውንጀላ አሰምተዋል። ኢራናውያኑ ዛሬ ያከበሩት የአያቶላ አሊ ሆሜኔ ደጋፊዎች በአሜሪካ ይደገፉ የነበሩትን ሻህ ዛሬ በዛሬው ዕለት የጣሉበት የአብዮት ቀን ሲከበር ነው። ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። The ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዜርና
እኔም ሰሎሞን አባተንን። ወደ ዕለቱ አብይ ርዕስ ከመሸጋገራችን በፊት ጥቂት ዘግየት ብሎ የሚደመጠው የጥያቄው መልስ ዝግጅት ኢትዮጵያ ላይ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። መንግሥት
በሰላማዊና ሕጋዊ መንገድ ሀሳቡን ወይም ቅሬታው ማስተናገድ ማቅረብ ሲገባው እዛ ነው የገባውን ህብረተሰብ ክፍል በርከት ያለውን በተለያዩ ማሰልጠኛ ጣቢያዎች አስገብቶ በህገ መንግስት፣ በዚህ በዲሞክራሲያዊ መርሆች ከዚህ ጋር የተያዙ ሌሎች በርካታ ከቀለም አብዮትና የመሳሰሉ ስልጠናዎች እንዴት ትግልን በሰላማዊና ህጋዊ መንገድ ማራመድ እንደሚቻል የመሳሰሉትን ስልጠናዎች የተሰጠበት ሁኔታ ነው ያለው።
የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ስራ አስኪያጅ አቶ ታምራት ደጀኔ ናቸው። የመብት ድርጅቶችስ
የመንግስት ምላሽ ሰብአዊ መብታቸውን ወይም የፖለቲካ ነጻነታቸውን፣ የኢኮኖሚ መብት ጥያቄዎቻቸውን ያነሱ ሰዎችን በገፋፍሶ ወስዶ በየካምፑ አንዳንዴ በጣም በሚሰቀጥጡ ሁኔታ የማሰቃየት እና ደግሞ ሰዎች ሁለተኛ አይለምደንም እንዲህ ያለ ጥያቄ አናነሳም ብለው ራሳቸውን ሁሉ እንዲወነጅሉ በማድረግ ከብዙ ስቃይ በኋላ ሲለቀቁም ፈርመው ነው የሚወጡት።
አቶ ያሬድ ኃይለ ማርያም ናቸው የሰማችኋቸው። ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ድርጅት ይመራሉ። በሁለተኛው አጋማሽ በጥያቄው መልስ ይጠብቁን። አሁን የዕለቱ አብይ ርዕስ
አዲሱ የሶማሊያ ፕሬዚዳንት መሐመድ አብዱላሂ የሀገራቸውን ስም ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጉዞ እገዳ ዝርዝር ለማስፋቅ ጥረት እንደሚያደርጉ አስታውቀዋል። ፎርማጆ በሚለው ቅጽል ስማቸው ይበልጥ የሚታወቁት ፕሬዚዳንት መሐመድ አብዱላሂ ከሶማሌኛ ዝግጅት ባልደረባችን ፋለስቲን ኢማን ጋር ባደረጉት ቃለ ምልልስ ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለዩናይትድ ስቴትስ ፕሬዚደንትና ለመንግስቱ ለማድረስ ጥረት እናደርጋለን ብለዋል። ፍልስጤን ኢማን ከፕሬዚዳንት መሐመድ አብዱላሂ ፈርማጆ ጋር ያደረገችውን ቃለ ምልልስና ሳሌም ሰለሞን ያሰናዳችውን የባለሙያ ትንታኔ የያዘው የቆንጅት ታዬ ዘገባ እንደሚከተለው ዝርዝሩን ይዟል።
ከትናንት በስቲያ ረቡዕ ሳይጠበቅ በፕሬዝደንታዊ ምርጫው ለድል የበቁት መሐመድ አብዱላሂ ፈርማጆ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር አገራቸውን ጨምሮ 7 ሀገሮች ላይ ከጣሉትና በአሁኑ ወቅት በፍርድ ቤት ከታገደው የጉዞና የፍልሰት እገዳ ትዕዛዝ የሀገራቸውን ስም ለማስወጣት እንደሚሞክሩ ተናግረዋል።
በዚህ ጉዳይ ላይ ከዩናይትድ ስቴትስ መንግስት ጋር መነጋገር አንዱ የሥራ ኃላፊነቴ ነው። ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለማስረዳት ጥረት እናደርጋለን። ስለዚህ ፖሊሲያቸውን ቀይረው ሶማሊያን ከዚህ መዝገብ ውስጥ ሊያወጧት ይችሉ እንደሆነ እናያለን ማለት ነው።
ትናንት ካሊፎርኒያዋ ሳን ፍራንሲስኮ ከተማ ላይ የተሰየመው 9ኛው ይግባኝ ሰሚ ችሎት በሶማሊያና በሌሎች 6 አብዛኛው ሕዝባቸው ሙስሊም በሆኑ ሀገሮች ዜጎች ላይ ያወጡትን የፍልሰትና የጉዞ ክልከላ ትዕዛዝ ያገደውን የዋሽንግተን ክፍለ ሀገሩን ዳኛ ውሳኔ አጽንቶታል። ስለዚህም የእገዳው መጻኢ ዕጣ ምን እንደሚሆን ለጊዜው ግልጽ አይደለም። ፕሬዚደንት ዶናልድ ትራምፕ የይግባኝ ሰሚ ችሎቱን ውሳኔ በፍርድ ቤት እንደሚሟገቱ በትዊተር ዝተዋል። ጉዳዩ ወደ ጠቅላይ ፍርድ ቤትም ሊያመራ ይችላል። አዲሱ የሶማሊያ ፕሬዚደንት የአሜሪካም የሶማሊያም ዜጋ ናቸው። አብዛኛውን የአዋቂነት ሕይወታቸውን ያሳለፉት በዩናይትድ ስቴትስ ይበልጡንም በኒውዮርኳ ባፈሎ ከተማ ነው። ያም ሆኖ የሶማሊያ ፓርላማ አባላት ከቀደሙት ፕሬዚደንት ሐሰን ሼክ መሐሙድና ሌሎች 20 እጩዎች ይልቅ እሳቸውን መርጠው ለ9ኛ የሶማሊያ ፕሬዝደንትነት አብቅተዋቸዋል።
ልዩ የሆነ ስሜት ነው የተሰማኝ። ምክንያቱም ላለፉት 15 ወይም 16 ወራት ብዙ ለፍቻለሁ። በሶማሊያም በናይሮቢም ዘመቻ ላይ ነበርኩ። የፖለቲካ መሪዎችን በሙሉ በተለይም የፓርላማ አባላቱን ሳነጋግር ነበር። በዚህም ለዚህ ድል ለመብቃት ችያለሁ።
የሶማሊያ ጸጥታና በሕዝቡ ላይ የተደቀነው ሰብአዊ ቀውስ ቅድሚያ ትኩረታቸው እንደሚሆን አዲሱ ፕሬዚደንት ገልጸዋል።
First, I have to appoint a new prime minister whom will introduce his plan.
መጀመሪያ ጠቅላይ ሚኒስትር መሾም አለብኝ። እሳቸው የጸጥታ ጉዳዮችን በተመለከተ በምን መንገድ ችግሮችን እንደሚፈቱ እንዲሁም ለሰባዊ ችግሮች ስትራቴጂ ቀይሳሉ። እንደሚታወቀው ሶማሊያ ውስጥ በየቦታው ከባድ ድርቅ አለ። ያ ደግሞ ረሃብ ማስከተሉ አይቀርም። ስለዚህ ለዓለም አቀፉ ማህበረሰብ ለችግሩ ተጋላጮች ሰባዊ እርዳታ እንዲለግስ ተማጽኖ እናቀርባለን። ስለዚህ አዲስ ጠቅላይ ሚኒስትር ከሾምኩኝ በኋላ በ30 ቀን ውስጥ ካቢኔያቸውን ያቋቁማሉ። በ100 ቀናት ውስጥ ደግሞ በርግጠኝነት እቅዳቸውን ያዘጋጃሉ።
ሶማሊያ ውስጥ በሁለት የዝናብ ወቅቶች በቂ ዝናብ ባለመጣሉ ምክንያት ሀገሪቱ በከባድ ድርቅ ተመታለች። የተባበሩት መንግስታት ድርጅትም ከ6 አመታት በፊት ከ250,000 የሚበልጡ ዜጎቿን የገደለውን አይነት ከባድ ረሃብ ሊደገም እንደሚችል ያስጠነቀቀ ነው። አዲሱ ፕሬዝዳንት ፋርማጆ ካሁን ቀደም በጠቅላይ ሚኒስትርነት ለ8 ወራት አገልግለዋል። ከዚያ ጊዜ ጀምረው እጅግ ተወዳጅ ሆነው መቆየታቸውን ለንደን ነዋሪ የሆኑት ሶማሊያዊ የፖለቲካ ተንታኝ ሳካሪየ ሲስማን ይናገሩላቸዋል። ፈርማጆ በጠቅላይ ሚኒስትርነታቸው ዘመን የመንግስት ሰራተኞችና ወታደሮች ደሞዛቸው በወቅቱ እንዲከፈል በማድረጋቸው ሙስናን በመዋጋታቸውና ያልሸባብ ተዋጊዎችን ከያዟቸው አካባቢዎች ለማባረር በተጫወቱት ሚና ይወደዳሉ። ከራሳቸው ጥቅም በፊት የህዝቡን የጋራ ጥቅም እንደሚያስቀድሙ ህዝቡ ይተማመንባቸዋል ብለዋል ተንታኙ ሳካሪየ ሲስማን። ያሁኑ ፕሬዝደንታዊ ምርጫ በሁለቱም ምክር ቤቶች 328 አባላት ድምጽ የሰጡበት ሲሆን ካለፉት ጋር ሲነጻጸር የህዝቡ ፍላጎት የተንጸባረቀበትና በጾታና በእድሜ ስብጥሩም የተሻለ መሆኑን ነው ተንታኙ ያመለከቱት። አክለውም የፓርላማ አባላቱ የምርጫውን ሂደት ወርሶት በነበረው ሙስና ተንገፍግፈው ህዝቡ የሚፈልገውን ለመምረጥ የወሰኑ ይመስለኛል ብለዋል።
የኬንያ ከፍተኛ ፍርድ ቤት በዓለም እጅግ ግዙፍ የሚባለው የስደተኞች መጠለያ ሰፈር እንዳይዘጋ ማገዱን የሰብአዊ መብቶች ተሟጋች ድርጅቶች አሞግሰዋል። መንግስት ከ300,000 በላይ የሚሆኑ ስደተኞችን ያስጠለለውን ዳዳብ የሚባለውን መጠለያ ሰፈር እንደሚዘጋ አስታውቆ ነበር ቀደም ሲል። አብዛኞቹ በሰፈሩ ውስጥ የተጠለሉት ስደተኞች ከሶማሊያ የገቡ ሲሆኑ መንግስቱ ሊዘጋው የወሰነው የሀገሪቱ ጸጥታ ለአደጋ ተጋልጧል በሚል እንደነበረ ተገልጿል። ይሁንና ሰፈሩን የመዝጋቱ ውሳኔ የኬንያን ህገ መንግስትና ዓለም አቀፍ ውሎችን ይጻረራል ያሉት የከፍተኛ ፍርድ ቤቱ ዳኛ እንዳይዘጋ ትናንት ባሰሙት ውሳኔ አግደዋል። አዳነች ፍሳዬ ተጨማሪ ይዛለች።
ዳዳብ በምስራቅ ኬንያ 5 በተባበሩት መንግስታት ድርጅት የሚተዳደሩ የስደተኛ ሰፈሮች የሚገኙበት ቦታ ነው። የመጀመሪያው የስደተኞች ሰፈር የተሰራው ከ25 ዓመታት በፊት በሀገራቸው ከተከሰተው አሸባሪነትና ረሃብ የሸሹ ሶማሊያውያን ስደተኞችን ለማስጠለል ነበር። የኬንያ መንግስት ታዲያ አሁን በሀገራቸው ያለው ሁኔታ በመረጋጋቱ መመለስ አለባቸው በማለት ሰፈሩን ለመዝጋት ትዕዛዝ አስተላለፈ። በርካታ የሰብአዊ መብት ድርጅቶች ጉዳዩን ወደ ፍርድ ቤት በማቅረባቸው የሀገሪቱ ከፍተኛ ፍርድ ቤት ዳዳብን የመዝጋቱ ትዕዛዝ የሀገሪቱን ህገ መንግስትና የስደተኞችን ጉዳይ የሚመለከተው ዓለም አቀፍ ውልን ይጻረራል ሲል በይኗል።
የኬንያ መንግስት በዳዳብ የስደተኞች ሰፈር ያሉትን በሙሉ ካለ ፍላጎታቸው ወደ መጡባቸው ሀገሮች እንዲመለሱ ማድረግ ያለማስገደድ መርህን ይጥሳል።
ክስ ከመሰረቱት የሰብአዊ መብት ድርጅቶች አንዱ የሆነው አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ቡድን የፍርድ ቤቱን ብይን አሞግሷል። ሚሸል ካጋሪ
The revocation of Somali refugee status amounted to discrimination.
ሶማሊያውያንን የስደተኝነትን ቦታ መንፈግ ወገንለይነት ይሆናል። መላ ሶማሊያውያን ስደተኞችን ወደ ሀገራቸው መመለስ ደግሞ ስደተኞችን ችግር ሊገጥማቸው ወደሚችል ሀገር በግዴታ መመለስን የሚያግደውን ዓለም አቀፍ ሕግ መጣስ ይሆናል። የጅምላ ቅጣትም ነው የሚሆነው።
አንዳንድ የኬንያ ባለስልጣኖች ከሶማሊያ ጋር በሚዋሰነው ድንበር አጠገብ ያለው የስደተኞች ሰፈር አልሸባብ የተባለው አሸባሪ ቡድን አማጽያን የሚመለምልበት አመች ቦታ ሆኗል፣ ኬንያ ውስጥ ጥቃት ለማካሄድም ይጠቀምበታል ይላሉ። የኬንያ መንግስት ቃል አቀባይ ኤሪክ ክሬቲ መንግስት ብይኑን በተቻለው ፍጥነት ይግባኝ እንደሚል ገልጸዋል።
The closure of Dadaab refugee camp has always drawn various opinions.
የዳዳብ የስደተኞች ሰፈር መዘጋት ጥያቄ ሁሌም ቢሆን ከተለያዩ ወገኖች የተለያዩ አመለካከቶችን ሲያስከትል ቆይቷል። ከ5 ዓመታት በኋላ ወደ መዘጋት ውሳኔ ያደረሰው ሁኔታ ግን አንድ ነው። የተለወጠ ነገር የለም። ስለሆነም ዋናው የኬንያ መንግስት ኃላፊነት ኬንያውያንን ማስቀደም በመሆኑ የፍርድ ቤቱ ውሳኔ እንዲሻር እንፈልጋለን። ይግባኝ የምንለውም ለዚህ ነው።
ሶማሊያ ባለፈው ረቡዕ አዲስ ፕሬዝዳንት መርጣለች። ይሁንና አሸባሪዎች በሚደቅኑት አደጋ ምክንያት ህዝብ በቀጥታ የተሳተፈበት ምርጫ ለማካሄድ አልተቻለም። የሀገሪቱ ምክር ቤት አባላት ድምጽ የሰጡት ከፍተኛ የጸጥታ ጥበቃ በተደረገበት አይሮፕላን ማረፊያ ላይ ነው። የአልሸባብ አማጽያን ሞቃዲሾ አካባቢ የከባድ መሳሪያ ተኩስ ከፍተዋል።
ከምሽቱ 3 ሰዓት ከ21 ደቂቃ ሆኗል። ከአሜሪካ ድምፅ ሬዲዮ ዝግጅታችን ይቀጥላል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በ7 አብዛኞቹ የእስልምና እምነት ተከታይ በሆኑ ሀገሮች ዜጎች ላይ የጣሉት የጉዞ ገደብ እንዲጸና ያቀረቡትን ጥያቄ የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ትናንት ማታ ውድቅ አድርጓል። ባልደረባችን ኢዛቤላ ኮኮሊ ያጠናቀረችውን ሰለሞን ክፍሌ ያቀርባል።
በሳን ፍራንሲስኮ 3 ዳኞች የተሰየሙበት 9ኛው የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ነው ትላንት ማታ በሙሉ ድምፅ የፍርድ ቤት እገዳው እንዲሰረዝ በትራምፕ አስተዳደር የቀረበውን አቤቱታ ውድቅ ያደረገው። በዚህም በፕሬዝደንቱ የተሰጠውን ያፈጻጸም እግድ አንስቶ ቀደም ሲል ወደ ዩናይትድ ስቴትስ እንዳይገቡ የተከለከሉ መንገደኞች እንዲገቡ የሚፈቅደውን የዝቅተኛውን ፍርድ ቤት ውሳኔ አጽድቋል። ፕሬዝደንት ዶናልድ ትራምፕ ፍርድ ቤቱ ይህን ውሳኔ ከሰጠ ከጥቂት ጊዜ በኋላ በትዊተር ባስተላለፉት መግለጫቸው የሀገራችን ደህንነት ስጋት ላይ ወድቋል፣ ፍርድ ቤት እንገናኝ ብለዋል። ኋላም ትንሽ ቆየት ብለው በዋይት ሀውስ ቤተ መንግሥት ለጋዜጠኞች ሲናገሩ ፍርድ ቤቱ የደረሰበት ፖለቲካዊ ውሳኔ የብሔራዊ ጸጥታችንን ለአደጋ የሚያጋልጥ ነው ብለዋል።
የሀገራችን ደህንነት እጅግ በበረታ ሁኔታ ስጋት ላይ በመሆኑ ወደፊት ፍርድ ቤት እንደምንገናኝ እንጠብቃለን፣ እናሸንፋለንም።
የዋሽንግተን ክፍለ ግዛት ጠቅላይ አቃቤ ሕግ ቦብ ፌርጉሰን ሲያትል ውስጥ ውሳኔውን ተከትሎ በሰጡት ጋዜጣዊ መግለጫ ደግሞ ድሉ ለዩናይትድ ስቴትስ ሕገ መንግሥት ነው ሲሉ አወድሰውታል። ቦብ ፌርጉሰን የጉዞ እገዳው መቀጠሉን ይቃወማሉ።
We are a nation of laws. Those laws apply to everybody in our country.
እኛ የሕግ የበላይነት የሚከበርበት አገር ሕዝቦች ነን። ሕግጋቱ ደግሞ ለሁሉም ዜጎች በእኩል በመላ ሀገሪቱ ተግባራዊ ይሆናሉ። ይህም የዩናይትድ ስቴትስ ፕሬዚዳንትንም ይጨምራል።
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ኦገስት ፍሌንጀ ግን የትራምፕ የጉዞ እገዳ ትዕዛዝ ኮንግሬሱና ሕገ መንግሥቱ ባጎናጸፋቸው ፕሬዚደንታዊ ሥልጣን መሠረት የተፈጸሙ ናቸው ሲሉ ይከራከራሉ። የዋሽንግተን ስቴቱ ጠበቃ ኖ ፐርሰል በበኩላቸው ያለ ፍርድ ቤት የተሟላ ምርመራ የጉዞ እገዳው እንዲቀጥል ማድረግ ሀገሪቱን ዳግም ወደ ትርምስ ውስጥ ማስገባት ይሆናል ሲሉ ያስረዳሉ። ጉዳዩ ወደ ጠቅላይ ፍርድ ቤት ሊመራ እንደሚችል ይገመታል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ።
በድረ ገጽ ለመከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር @voaamharic ላይ ታገኙናላችሁ። ሃሽታግ ቪኦኤ አምሃሪክን በመጠቀም አስተያየቶቻችሁን ስጡን፣ ተነጋገሩ።
ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን በቅርቡ አዳዲስ የዌብሳይት የተንቀሳቃሽ መሳሪያዎቻችሁን አፖች እያሰናዳን ነው ያለ ነው። ተጨማሪ ዝርዝር መረጃዎችን በቅርቡ እንሰጣችኋለን።
በእጅ ስልካችሁ ደግሞ voa.horn.mobi ብላችሁ በያላችሁበት እየተዘዋወራችሁ ዝግጅቶቻችንን መኮምኮም መከታተል ትችላላችሁ።
ለሞባይል ስልኮቻችሁም ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ።
የሳተላይት አድራሻችንን እናስታውሳችሁ። ሳተላይት ዩቴልሳት ነው 77 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ለፎቶግራፎችና ለድምጽ ደግሞ ቪኦኤ 24 ላይ አለን። እንግዲህ በእንደዚህ አይነት ሁኔታዎች ነው መከታተል የምትችሉት። ዝግጅታችን ይቀጥላል። አሁን ሙዚቃን ጋብዛችሁ
ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ አርብ ከቀኑ 7 ሰዓት ከ26 ደቂቃ ነው። የፕሮግራማችን መሪ ብርሃን ኃይሉ ፍቅር አዲስ ንቃ ጥበብን ትጋብዘናለች።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንደዚሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ይቀጥላል። አሁን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከጃፓኑ መሪ ሺንዞ አቤ ጋር በዋይት ሀውስ ቤተ መንግስት እየተነጋገሩ ነው። ተከታዩ ዘገባችን የሚሆነው ለጥያቄው መልስ ነው።
የጥያቄው መልስ የዛሬ ዝግጅት ኢትዮጵያ ላይ በተጣለው የአስቸኳይ ጊዜ አዋጅና በሰብአዊ መብቶች አያያዝ ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ለአድማጮች ጥያቄ መልስ የሚሰጡትን እንግዶች አስተዋውቃ ወደ ዝግጅቱ ክፍል እንዘልቃለን።
ከኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከብረስልስ ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር አቶ ያሬድ ኃይለማርያም፣ እንዲሁም አቶ ፍስሐ ተክሌ በአፍሪቃ ቀንድ የአምነስቲ ኢንተርናሽናል የሰብአዊ መብቶች አጥኚ፣ በጣም ነው የማመሰግናችሁ። በአድማጮቼ ስም ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ እነሆ።
የኢህአዴግ መንግስት ከአስቸኳይ ጊዜ አዋጅ ፊትም ሆነ በኋላ በሺ የሚቆጠሩ ዜጎችን አስሯል። ወንጀላቸው በነጻ ሀሳብን መግለጽ፣ ብሶትን ማሳወቅ ነው። ይህ ብሶት ወለደኝ የሚል መንግስት ዛሬ ተገልብጦ በዚህ በሚያሳዝን መልኩ ሀሳባቸውን የገለጹ ዜጎቹን ማሰር፣ መግደል፣ መሰወር ምን አስፈለገው? ደግሞም በቅርቡ ታድሶ ወይም ደግሞ ምህረት አድርገናል በማለት የፈታቸውን እስረኞች ነጭ ካኔቴራ በማልበስ አይደገምም የሚል ጽሑፍ በላዩ ላይ የሰፈረበትን አልብሶ ለህዝብ ያሳይታል። የዚህ አይነቱ ስነ ልቦናን የሚፈታተን አገላለጽ ለምን አስፈለገ? ይህስ በሁለተኛው ዓለም ጦርነት ከነበረው የናዚ ጀርመኒ እስረኞችን ከወገብ በላይ ራቁታ አስቀርቶ ሽቦ አጥር ውስጥ ከማሳየት በምን ይለያል? ዴሞክራሲ፣ ሰብአዊ መብት ለዚህ መንግስት ምንድን ነው? እቺ ሀገር በሰላም እንድትኖር እናንተ በአስተዳደር ስር ኃላፊነት የተሰጣችሁ መሪዎች በምን መልኩ ነው ሰላም ሊመጣ የሚችለው? ዴሞክራሲና ሰብአዊ መብት ሊከበር የሚችለው? ታዲዎስ ከሳን ፍራንሲስኮ።
ሀይ ትዝታ፣ ለእንግዶችሽ ስለ ኢትዮጵያ ስለሚደረገው ይሄ ተሐድሶ ስልጠና እየተባለ ሰዎች ስለሚገደዱት እኔ እንዴት ነው ይሄ ስልጠና የሚሆነው? ስልጠና እኮ አዲስ ነገር ሰው በፍላጎት ሄዶ ሲማር ሲመራመር ነው። ይሄ እኮ የሚደረገው ለምን ጠየቅ ለምን መብትን እንትን ጠየቅ ተብሎ ያለው ስርዓት በዱላ ሲያሰቃይ ቆይቶ ሰዎቹ ያለ ፍላጎታቸው እንደሚታየው ኢትዮጵያ ውስጥ አሁን እንግዲህ ያለው ስርዓት ፍርድ ቤቱም መከራከያውም ሁሉም እሱ ነው። በመንግስት ገንዘብ በመንግስት ሰዓት ኦሮሚያና አማራ ክልል ደቡብ ክልል ነው ሁሉ የሚታመሰው። ተሐድሶውም የሚሰጠው እነዚህ አካባቢ ብሶት የባሰባቸው አካባቢዎች ነው። የሚከላከሉ ሰዎች ወንጀልኛት አይሰማቸውም? ወንጀል አይደለም ወይ?
እሺ፣ እንግዲህ ስለ ተሐድሶው ነው ቅድሚያ ልስጥ ለአቶ ታምራት ደጀኔ።
በጣም ጥሩ ነው። ተሐድሶውን በተመለከተ በሁለት መንገድ ብናየው ጥሩ ይመስለኛል። አንዱን ቀንጭር በምን ከምናነሳው በአጠቃላይ ተሐድሶ ሲል መንግስት በሀገሪቱ ውስጥ በአጠቃላይ የተፈጠሩ ከመልካም አስተዳደር ከሌሎችም ጋር የተያዙ ጉዳዮች በተደራጀና ጥርት ባለ አኳኋን ከላይ እስከታች አመራሩም ሌላውም የመንግስት ሰራተኛ የህዝብ አገልጋይነት መንፈሱ ጋር የሚታዩ ችግሮችና ክፍተቶች ለይቶ በፍጥነት መፍታትና በዚህ ደረጃ የሚጠበቅበትን ኃላፊነት እንዲወጣ በአጠቃላይ የተቀረጸ የለውጥ አቅጣጫና ሂደት ነው። ይሄ በሁሉም ክልሎች ነው እየተካሄደ ያለው። በመንግስት ሰራተኞች ጭምር ከላይ ከአመራር ጭምር እስከታች እየወረደ ያለበት ሁኔታ ነው ያለው። በብዙዎቹ እየተጠናቀቀ ነው ያለው። በተጨባጭም ከህዝብ አገልግሎት መስጠት አኳያ ያሉ ችግሮች በየደረጃው ተለይተው በቀጣይ በፍጥነት መፈታት እንዳለበት መግባባት ላይ ተደርሶ በዛ ላይ ወደ ተግባር እየተገባ ያለበት ሁኔታ ነው ደረጃ በደረጃ። ሁለተኛው ተሐድሶ ተብሎ በቅንጭቡ የቀረበው ከዚህ ከባለፈው አመት በተለያዩ ሀገራችን አካባቢ ተከስቶ በነበረው ብጥብጥና ነውጥ ከዛ ጋር በተያያዘ ተጠርጥረው በተለያዩ ማሰልጠኛ ጣቢያዎች የገቡ ህብረተሰብ ክፍሎችን በተመለከተ ከሆነ የተነሳው ጥያቄ ይህንን በአግባቡ መረዳትና መገንዘብ ያለብን ይመስለኛል። ምክንያቱም እነዚህ ሰዎች መንግስት በዚህ መንገድ ተሐድሶ ሊሰጣቸው ይገባል ብሎ የህብረተሰቡን ጥያቄ በአንድ ወይም በሌላ መልኩ እነዚህ ሰዎች ተወናብደው ሳያስቡበት ወይ በሌሎች ኃይሎች ግፊት ወይም ደግሞ ትክክለኛ አቋም ይዘው በሰላማዊ መንገድ ለማራመድ ፈልገው ግን በተፈጠረው አጠቃላይ የቡድን ስሜታዊ እንቅስቃሴ ውስጥ ገብተው የነበሩ ኃይሎች ስለነበሩ አንደኛ በወቅቱ የነበረው ሰላምና መረጋጋት ችግር ውስጥ የገባበት ሁኔታ ነበር። በዚህም የተነሳ መንግስት የአስቸኳይ ጊዜ አዋጅ ማወጅ ድረስ የደረሰበት ሁኔታ ነበር። ይሄ ማለት ሰዎቹ በተለያዩ ኃይሎች ጭምር የውጭ ኃይሎችም ጭምር የሚያንቀሳቅሷቸው በእነሱ መካከል የሚገኙ በጣም ጥቂት አካላት አሉ። ስለዚህ ጉዳዩ ከቁጥጥር ውጭ ወጥቶ ሌላ ነውጥና ሌላ ቀውስ ከማስከተሉ በፊት መንግስት በዚህ ውስጥ የተሰማሩትን ኃይሎች ወይም የህብረተሰብ ክፍሎች በተለያዩ የማሰልጠኛ ተቋሞች አስገብቶ ስልጠናዎችን የሰጠበት ሁኔታ ነው ያለው። ነገር ግን በዚህ ውስጥ ደግሞ ሆን ብለው ብጥብጡን ሲመሩና ሲያስተባብሩ የነበሩ ኃይሎች እነሱ አቅደው ተዘጋጅተውበት አላማ አድርገው የሚንቀሳቀሱ ስለሆነ የእነሱ ጉዳይ በህግ እንዲታይ፣ ነገር ግን ይሄ አብዛኛው በዛው ሲካፈል የነበረው የህብረተሰብ ክፍል በአንድ ወይም በሌላ መልኩ ተሳስቶ ተወናብዶ ወይም ደግሞ መስሎት የገባ ትክክልም ነው ብሎ ግን ደግሞ በትክክለኛውን አቅጣጫ በሰላማዊና ህጋዊ መንገድ ሀሳቡን ወይም ቅሬታው ማስተናገድ
ማቅረብ ሲገባው ዛኖት ውስጥ የገባውን ህብረተሰብ ክፍል በርከት ያለው በተለያዩ ማሰልጠኛ ጣቢያዎች አስገብቶ በህገ መንግስት፣ በዚህ በዲሞክራሲያዊ መርሆች ከዚህ ጋር የተያዙ ሌሎች በርካታ ከቀለም አብዮት እና የመሳሰሉ ስልጠናዎች እንዴት ትግልን በሰላማዊና ህጋዊ መንገድ ማራመድ እንደሚቻል የመሳሰሉትን ስልጠናዎች የተሰጠበት ሁኔታ ነው ያለው። ስለዚህ በመሰረቱ ትምህርትን የተሰጣቸው ስለሆነም ተሐድሶ ነው።
እሺ፣ አቶ ታምራት አመሰግናለሁ። የሰብአዊ መብት ድርጅቶችን ለሚወክሉት እድል እሰጣለሁ። ቀደም ሲል ከጠቀሷቸው አንዳንድ ነገሮች መንግስት እንኳ በሰጠው አሃዝ 20,000 የሚሆኑ ሰዎች ናቸው እዚህ ስልጠና የተባለው ውስጥ እንዲገቡ የተደረገው። ከዚያ ውጪም ሰዎቹ እንግዲህ በወቅቱ ሰላማዊ ጥያቄ ያነሱ እንደነበሩ አመቱን ሙሉ ያህል ነው ተቃውሞ የተካሄደው። በኋላ የህዝቡ ጥያቄ በሰላም ሳይመለስ ሲቀር የሰብአዊ መብት ድርጅቶች እንደዘገቡት ሰዎች ሲገደሉ በኋላ ወደ አመጽ ተለወጠ። ጥያቄዎቻቸውም የፖለቲካ ድርሻ ይኑረን፣ ኢኮኖሚ ድርሻ ይኑረን፣ አንፈናቀል፣ ቤት ንብረታችንን አንነጠቅ የሚል ነው። በኮንሶና በወልቃይት ደግሞ የተነሳው የማንነት ጥያቄ ነው። ከዚህ ጋር አያይዘው እንግዲህ አንድ ሌላ አድማጭ አቶ ተስፋዬ አበበ የተባሉ ጥያቄ ልከዋል። መጀመሪያ ስላቅ ነው ነው የሚሉት ይህንን ስልጠና ማለት ስላቅ ነው፣ ተሐድሶ ስልጠና እየተባለ የሚባለው ስላቅ ነው። ምክንያቱም ሰዎቹ የሰብአዊ መብታቸው ተጥሶ ነው በጅምላ ካምፕ ውስጥ የታጎሩት ይላሉ። ለሰብአዊ መብት ድርጅቶቹ እድል ልስጥና ከዛ አቶ ታምራት ደጀኔ መልሶን ይሰጡናል። አቶ ያሬድ ኃይለማርያም እርስዎን ላስቀድም።
አመሰግናለሁ። እኔ ይሄ አይነቱ የህዝብ ጥያቄ ሲያነሳ የአንድ የህብረተሰብ ክፍል የመብት ነገሮችን ባነሳ ቁጥር በመንግስት በኩል የሚወሰደው እንዲህ አይነቱ እርምጃ አዲስ አይደለም። ልክ ኢህአዴግ ስልጣን በተቆጣጠረበት ጊዜ የደርግ ባለስልጣናትን የኢሰፓ አባላትን በጠቅላላ በየካምፑ ወስዶ ስልጠና ሰጣለሁ ብሎ ያቆየበት ያሰቃየበት ሁኔታ ነበር። በየጊዜው የዩኒቨርሲቲ ተማሪዎች ጥያቄ ባነሱ ቁጥር የመንግስት ምላሽ ሰብአዊ መብታቸውን ወይም የፖለቲካ ነጻነታቸውን፣ የኢኮኖሚ መብት ጥያቄዎቻቸውን ያነሱ ሰዎችን በገፋፍሶ ወስዶ በየካምፑ አንዳንዴ በጣም በሚሰቀጥጥ ሁኔታ የማሰቃየት እና ደግሞ ሰዎች ሁለተኛ አይለምደንም እንዲህ ያለ ጥያቄ አናነሳም ብለው ራሳቸውን ሁሉ እንዲወነጅሉ በማድረግ ከብዙ ስቃይ በኋላ ሲለቀቁም ፈርመው ነው የሚወጡት። ይሄ በ1997 ምርጫ ማግስትም ቁጥሩ ወደ 18,000 የሚጠጋ ወጣት ትውልድ በአደባባይ ወጥቶ የህዝብ ድምፅ ይከበር ስላለ ብቻ ታፍሶ ተወስዶ በየካምፑ ለተለያዩ ተላላፊ በሽታዎች ጭምር እንዲጋለጥ ተደርጎ የተሰቃየበት ሁኔታ የሚረስ አይደለም። በኦሮሚያ ክልል ለበርካታ ጊዜ የዩኒቨርሲቲ ተማሪዎች በእንዲህ አይነት ሁኔታ እንዲሰቃዩ ሲደረግ ነበር። አሁን ደግሞ የዛው አይነት ምላሽ ነው እና ለእኔ ይሄ በተለይ ደግሞ የወጣቱን የዚችን ሀገር ተስፋ የወደፊት ተስፋ የሆነውን የህብረተሰብ ክፍል ጥያቄ ባነሳ ቁጥር እያፈሱ ተሐድሶ የተለያየ የስልጠና ወይም ራሳቸውን እንዲያርቁ በሚል ስም ወስዶ በየካምፑ በዛ ላይ ግርፋት አለ። የአካልና የስነ ልቦና ችግር ሁሉ እስኪገጥማቸው ድረስ የማሰቃየት እርምጃ ነው። በፈረንጆቹ ቋንቋ ቶርቸር የሚሉት ነገር ነው እየተፈጸመ ያለው እና ይህ አካሄድ መንግስት ሰዎች የሚያነሷቸውን ጥያቄዎች የሚያፍንበት የፖለቲካ የተለዩ አመለካከት ያላቸው ሰዎች አንድም አርፈው እንዲቀመጡ ዝም እንዲሉ፣ ካሊያም ደግሞ አገር ለቀው እንዲወጡ፣ ሌላው ሶስተኛው አማራጭ ግን እንዲህ አይነት አደጋ የሚገጥማቸው መሆኑን ፍርሃትን በህብረተሰብ ውስጥ ለማስረጽ በተለይ ደግሞ በከፍተኛ የፖለቲካ ኃላፊነት ደረጃ ላይ ሆነው ድርጅቶችን ወክለው ጋዜጠኞች ስለመወገቱ ብቻ እነሱንም ጭምር ለማዋረድ ይሄ ሂውሚሌት በእንግሊዝኛው ሰዎቹ እንዲሳቀቁ እንዲሸማቀቁ ለማድረግ በዛ ላይ እየቆየ ደግሞ ህዝቡ በመንግስት ላይ ራሱ መተማመን እንዲያጣ ጭምር የሚያደርግ እርምጃ ነው እና በምንም መስፈርት ባለም አቀፍ የሰብአዊ መብት ድንጋጌዎችም ይሁን በኢትዮጵያ በራሷ ህገ መንግስትም ይሁን መንግስት በእነዚህ ዜጎች ላይ የወሰደው እርምጃ አግባብነት ያለው አይደለም። ምናልባትም ወደፊት እንዲህ ያለውን እርምጃ የወሰዱ የመንግስት ባለስልጣናት ሁሉ የሚጠየቁበት ይሄ በገፍ ሰዎችን አስሮ ወስዶ ቤተሰቦቻቸው እንዳያዩዋቸው ለወራቶች ከልክሎ ህክምና እንዳያገኙ አድርጎ በጣም አሰቃቂ አንዳንዱ እኔ እንደው የግለሰቦች አንዳንድ ኬዝ ራሱ ባነሳ በጣም ይሰቀጥጣልና ተገቢ አይደለም። በሰብአዊ መብት ድርጅቶችም ይሁን በምንም መስፈርት ቢወሰድ አሁን የመንግስት ተወካዩ ባነሱት መንገድ በስልጠና ስም ሊመዘገብ ሊታይ የሚችል ነገር አይደለም።
አመሰግናለሁ አቶ ያሬድ ኃይለ ማርያም። ለአቶ ፍስሐ ተክሌ አንድ ጥያቄ ላምብብና እሳቸውም አስተያየታቸውን ያክላሉ። ከደብረ ማርቆስ ነው የመጣው። ማለዳ ውቤ የተባሉ ናቸው ጠይቄልኝ ያሉት። የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ 18 እያንዳንዱ ሰው የማሰብ የህሊና የእምነት ነጻነት እንዳለው ይደነግጋል። የኢህአዴግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትዕዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሐሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሓት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ ብሬን ዋሽንግ አስገድዶ ማሳመን ኢንዶክትሪኔሽን በኢህአዴግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው? መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነጻ ናቸው ወይ? መምህራን ተማሪዎችስ የማሰብ ነጻነት አላቸው ወይ? ይላሉ አቶ ማለዳ ውቤ ከደብረ ማርቆስ። አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪካ፣ እስቲ በዚህ ላይ አስተያየቶን ይስጡንና ወደ አቶ ታምራት ደጀኔ ደግሞ እንመለሳለን።
ይቀጥላል የጥያቄው መልስ ዝግጅት። ሌሎችም በርካታ ጥያቄዎች አሉ። ክቡራትና ክቡራን አድማጮች፣ ከእናንተ የመጡ መልሶችም ውይይቶችም ከተሳታፊዎቹ በስፋት ተካሂደዋል። በነገው ምሽት ይጠብቁን። ልዩ ዝግጅት ይቀጥላል።
በኢትዮጵያ የአስቸኳይ ጊዜ አዋጅ ከተላለፈ በኋላ የታሰሩ ከ11,000 በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር ጥቅስ የተሃድሶ ስልጠና ወስደው መለቀቃቸው ተገልጿል። ከነዚህም ውስጥ የበዛው ቁጥር የሚይዙት በጦላይ ማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ሴክሬታሪያት በጥር ወር መጨረሻ ለሀገር ውስጥ የመገናኛ ብዙሃን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ያጠናቀረችው ዘገባ የመጀመሪያው ክፍል በትናንት ምሽት መደመጡ ይታወሳል። ሁለተኛውና የመጨረሻውን ክፍል ቀጥለን እናቀርባለን።
ከጦላይ እስር ቤት ከተለቀቁት መካከል የ45 ዓመቱ ጎልማሳ የተሃድሶ ስልጠና የሚል መጠሪያ በመንግስት የተሰጠውን ትምህርት ከመጀመራቸው በፊት የነበረውን ሁኔታ ያስረዳሉ። በትላንትናው ምሽት እንደገለጽ ነው ግለሰቡ ለደህንነታቸው በመስጋታቸው ድምጻቸው ተቀይሯል።
ትምህርቱን ሳንጀምር በፊት ጥፋታችሁን ያጠፋችሁት በቃ ቆጨቆ የሚባል ነገር አለ። ይሄም ይሄን አጠፍቻለሁ፣ ይሄንም ይሄን አጠፍቻለሁ ብላችሁ ግልጽ በግልጽ ተናገሩ ተባል። ምንም ያላጠፋ ሰውም ሰላማዊ ሰልፍ ራሱ ያልወጣ ሰዎች ነው እኛ ውስጥ ያሉት። እኔ በበኩሌም እንደዛው ያንን ሰልፍ ራሱ ወጥቼ አላውቅም። እና እንደዚህ የሚባል ሰው አለ? ኖርማል ሰው በቃ ምንም ያላጠፋ ሰው ይሄ ሁሉ በቃ ሁላችሁም ተብለን በጥፋት አካሎች ናችሁ እዚህ የተሰባሰባችሁት። ህዝብ ነው እናንተን አጋልጦ ወደዚህ የላካችሁት። ሁሉም የጥፋት ኃይሎች ናችሁ ተባል። አሁን ከዛ ምንም ያላጠፋና ያጠፋም ያው እኩል ስለሆናችሁ ጥፋታችሁን አምናችሁ ወደ ትምህርት ቤት ገቡ ይሻላችኋል። እዛ ላይ ያልተሰማራም አንተም በሀሳብ ረታሃል ተሰራ ነገር እናንተን ስላስደሰተ እንደሰራ ሰው ፋብሪካ ያቃጠለም ስላስደሰታችሁ በሀሳብ የረዳም እንደሰራ ነው የሚቆጠረው እንደተባል ነው።
ሌላ የዩኒቨርሲቲ ተማሪ በነበረው ስልጠና ተሳታፊ ስለነበርኩ ድምፄ መቀየሩ ብቻ ሳይሆን በምሰጠው ሀሳብ ተመልሼ ልታሰር እችላለሁ የሚል ስጋት እንዳለው ገልጾ ቃለ ምልልሱን እንዳለ እንዳናስተላልፈው ጠይቆናል።
ለሰላሳ ቀናት ነው የተማርነው። ጠዋት እንማራለን፣ ከሻት እንማራለን። ሙቀቱ ደግሞ በጣም ነው የሚሞቁ። በዛ ላይ ምግብ ወይም መቼም በዛ ላይ እምም አለ። መንገዱ ደግሞ ወደዛ ወደ ትምህርት ቤት የምንሄድበት መንገድ በጣም አዋራ ነው። አንድ ወር ሙሉ ሶስት ሰው ሆስፒታል ነው ጨረሰ እዛ ሆስፒታል።
እናም ምንም እንኳን የጦላይ ቆይታችን አስቸጋሪ ቢሆንም እኔ ግን ጠቅሞኛል ባይ ነው። በተቃውሞ ውስጥ የነበሩትንና ምንም ተቃውሞ ውስጥ ያልነበሩትን መብታቸውን የሚያውቁ ልጆችና መብታቸውን የማያውቁ ልጆችን በአንድ ላይ በማሰር ያላወቁት አውቀው ያላወቅነው ደግሞ አውቀን በምን ሁኔታ እየኖርን እንዳለን ተረድተን ወጥተናል ብሏል። ይህ ተማሪ አያይዞ ምንም እንኳን እዛው እኛ ክፍል ውስጥ የሚከታተሉን እንዳሉ ብንረዳም ቀን ቀን በአማርኛና በኦሮምኛ ቋንቋ ተከፍለን ስንማር የነበረውን ማታ ማታ በአንድ ላይ እንወያይበት ነበር ብለዋል። በጦላይ ቆይታው በነበረው ሁኔታ በእጅጉ ያሳዝነው የነበረውን እንዲህ ገልጿል።
የምንቀጣበት ጊዜ አለ፣ ረበሻችሁ ተብለን የዛን ጊዜ ቅጣት እንቀጣለው። የዛን ጊዜ ከእኔና አዛውንቶችም እኩል ነው በቃ የምንታየው። እዛ ሁሉም ሰው ቅጣትም አዛውንቱም ትንሽም ሰው እኩል ነው የሚታየው። እኔ ለአዛውንቶች ለተላላቅ ሰዎች እንዲሁም በጣም ያዘንኩት።
እስረኞቹ በመጀመሪያው ዙር ጥፋተኛ መሆናቸውን ካመኑ በኋላ በቀጥታ ወደ ትምህርት እንደገቡ ይናገራሉ። ትምህርቱ በአማርኛና በአፋን ኦሮሞ ለሁለት ተከፍሎ እንደተሰጣቸው ይገልጻሉ። ትምህርቱን በተመለከተ ከ45 ዓመቱ ጎልማሳ ጋር የተነጋገርነውን እንዳለ አቅርቤዋለሁ።
ከዛ በኋላ ትምህርት 6 መጽሐፍ አለ፣ ያንን ትማራላችሁ ተብሎ ከዛ መጽሐፉ መጥቶልን 30 ቀን ያንን 6ቱን መጽሐፍ አስተምሩን። ከዛ በኋላ ነው እንደገና ተመልሰን 1 ሳምንት እንደዚህ ነው የተቀመጥነው። በቃ በጠቅላላው 43 ቀን ነው የቆየነው እዛ።
ምንድን ነው የተማራችሁት?
አንዱ ወራይ ሳሉ የሚባል አለ። የመጀመሪያው ወራይ ሳሉ ነው የሚባለው።
ምንድን
ወራይ ሳሉ ማለት የአብዮት ቀለም።
በኦሮምኛ ነው የተማራችሁት?
በኦሮምኛ ነው የተማርነው። ወራይ ሳሉ ብለን ነው የተማርነው። በአማርኛ የሚማሩም አሉ። የአብዮት ቀለም እና የኢትዮጵያ ታሪክ እና የደርገጎ የወጣቶች ምንነት እንደዚህ በቃ ዝም ብሎ የሆነ ነገር ሳትፎን ያነቡብልናል። እኛ ከስር ነው የምንጽፈው። እንደዚህ እያልን ነው ጊዜውን ያሳለፍነው እና በመጨረሻ ላይ አሁን
የደርገጎ ምንነት ነው ያልከኝ?
የወጣቶች ምንነት ማለት ነው። ወጣቶች የሚጫወቱት ሚና ምን አይል ነው? በኦሮመኛ ሾሪ ደርገጎታ ሾሪ ደርገጎኒ ተበቱ ማልፈካታ።
ማን ነው የሚያስተምራችሁ?
በቃ ከፖሊሶች ውስጥ ነው እንትን ሲቪል ልብስ ለብሶት ከፖሊሶች ውስጥ መርቶ ነው ከአዲስ አበባ መጥቶ እንደ አስተማሪ ተብሎ ምንም እንዳስተምሩ።
የኢትዮጵያ ታሪክን እንዴት ነው የኢትዮጵያ ታሪክ ያስተማሯት? ምን ምኑን ነው
የኢትዮጵያ ታሪክ ማለት የዱሮ መንግስትና የዚህ መንግስት በማወዳደር የዱሮ መንግስት ህዝቡ ላይ ምን አይል ጉዳት እንዳደረሰ፣ የአሁኑ መንግስት ለህዝብ ምን እንዳደረገ፣ ህዝቡንስ ምን እንደበደለ፣ ለምን ህዝቡ መንግስት ላይ ለምን እንደተነሱ፣ ካለፈው መንግስት ይሄ እንደሚሻል በቃ አምነን ለምንድን ነው አሁን እንደዚሁ አብረን በቃ ያለ ረብሻ ይሄ መንግስት ብዙ ነገር ነው ለእናንተ ያደረገው። የረብሻ ሳታረጉ የሚጠይቁትን ጥያቄ በአግባብ ጠይቃችሁ አንድ ረብሻ ሳታረጉ ብትኖሩ አይሻልም ወይ ነው ይህን የሚመስል ነው።
ከትምህርቱ ምን ቀሰምክ?
ምንም የሚረባ ነገር ይሄ ነው ውስጥ ያለው ብዬ እኔ የሚነግርሽ ነገር የለ። መጨረሻ በቃ እንደ አባቱ ለልጅ እንደሚመክረው የመከሩኝ ነው። እኔ በቃ እሱም ብቻ ነው ለሰው ይጠቅማል ብዬ የወሰድኩት። በመጨረሻ ላይ ኮሎኔል ተማም መባብል የሚባል አለ። እሱ ነው ቆንጆ ምክር መከረን። ስራ አትናቁ፣ ስራ አትናቁ። ስራ በመናቅ ሰው ሰው አይሆንም። የኢትዮጵያ ህዝብ ስራ ስለሚንቅ ነው እንትን ወደኋላ የቀራ ነው። መንግስት የእናንተ ለእናንተ መስ ይመልሳል። እናንተ ጥፋቱ እናንተ ብቻ ሳይሆን የእኛን ጭምር ነው። መንግስት የተጠየቀውን በአግባብ ቢመልስ እናንተም አትነሱም ነበረ ብሎ መከረም። በመጨረሻ ቀን ላይ ማለት ነው።
እሱ ብቻ ነው ልብ ውስጥ የቀረው።
በቃ እኔ እሱም ብቻ ነው አሁን እንደ ትልቅ ነገር የወሰድኩት። ሌላው ተይ ምረባ ነገር አይደለም። እኔ ደግሞ አልተማርኩም። ባልተማርኩም ቢሆን ግን እድሜ ያልተማረኝም አለ እዛ። አሁን በቃ እንደምንም ብለን ያንን በቃ አሳልፈን ምገባን ገብር መስገን ገባን።
ሌሎች የቀሩ ሰዎች አሉ እዛ ጦር ላይ?
አይ የቀሩ ሰዎች የሉም። እዚህ ጊዜ የቀሩ ሰዎች የሉም። በቃ ያ 18 ሰዎች ወስዶት ወደ ማዕከላዊ የወሰዱትን እንጂ ሌላ የቀራ ሰው የለም።
እርሶ እንደው አንቱ ልበልና እድሜም አስተምሮኛል ስላሉ እርሶ አሁን ምን ተሰማዎት ታዲያ? ከዚህ በኋላ እንደተባለው ተስማምተዋል?
አሁን ምን ይሰማኛል? እኔ ለመኖር ራሱ በጣም እያሰራኝ ነው ያለው።
የአስቸኳይ ጊዜ አዋጁ ኮማንድ ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እስረኞቹ ከመለቀቃቸው አንድ ቀን አስቀድሞ ጥር 24 ቀን ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ስልጠናው ገንቢ ነበር ብለዋል።
ሰልጥነው ከወጡ በኋላ ወደ ህብረተሰቡ ተቀላቅለው መጀመሪያ የነበራቸው ግንዛቤና በኋላ ከስልጠናው በኋላ ያገኙትን ግንዛቤ ይዘው ህብረተሰቡ ላይ ጥሩ ሚና የተጫወቱ ያሉበት ሁኔታ አለ።
አድማጮች፣ በቀጣይ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን ይዘን እንመለሳለን።
አመሰግናለሁኝ ጽዮን ለዘገባው። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዳነች ፍስሐዬ ነች አዘጋጅና አቅራቢዋ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የፕሬዝደንት ትራምፕ የጉዞ እገዳ ውዥንብር ቢፈጥርም የኢትዮጵያ አየር መንገድ ገቢ እንደጨመረ ተዘገበ። በአሉባልታ ላይ የሚያተኩሩ የብሪታንያ ጋዜጦች የእኛ የተባለውን ፕሮግራም ማሰናከላቸው ተገለጸ። በአፍሪቃ የሚካሄደው የግጭት ገጽታ እየተለወጠ እንደሆነ ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሰረት ሙስሊሞች ከሚበዙባቸው 7 ሀገሮች በጊዜያዊ መልክ ወደ ዩናይትድ ስቴትስ እንዳይገቡ የወጣው ትዕዛዝ በመንገደኞች ላይ ውዥንብር ቢፈጥርም በኢትዮጵያ አየር መንገድ እንቅስቃሴ ላይ ግን ብዙም ጫና አላሳደረም ሲሉ የአየር መንገዱ ዋና ስራ አስፈጻሚ ባለፈው ማክሰኞ ተናግረዋል። ባለፉት 2 ዓመታት ውስጥ የኢትዮጵያ አየር መንገድ ገቢ በ10.3% ጨምሮ ወደ 54.5 ቢሊዮን ብር ከፍ ማለቱን፣ የተሳፋሪዎች ብዛት ደግሞ በ18% ከፍ ብሎ 7.6 ሚሊዮን እንደደረሰ፣ ንጹህ ገቢው በ70% ጨምሮ 6 ቢሊዮን ዶላር እንደሆነ ዋናው ስራ አስፈጻሚ አቶ ተወልደ ገብረ ማርያም ለሮይተርስ እንደተናገሩ የዜናው አገልግሎት ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባስተላለፉት አሁን በይቆይ ላይ ያለው የኢሚግሬሽን እገዳ ትዕዛዝ ምክንያት ባለፈው ሳምንት 9 የየመን ተወላጆች ከአሜሪካ በኢትዮጵያ አየር መንገድ እንዲመለሱ መደረጉን አንድ የኢትዮጵያ ባለሥልጣን ተናግረዋል ይላል የሮይተርስ ዘገባ። ከኢትዮጵያ ብዙም የማትርቀው የመንና የኢትዮጵያ ጎረቤት ሀገር ሶማሊያ የትራምፕ እገዳ ከሚመለከታቸው 7 ሙስሊሞች የሚበዙባቸው ሀገሮች መካከል የተፈረጁ ናቸው። ሰዎች በእገዳው አያያዝ ግራ ስለተጋቡና ስጋት ስላደረባቸው የአየር ጉዞውን መጉዳቱ አልቀረም። ስለሆነም የኢትዮጵያ አየር መንገድ የተወሰኑ ትኬቶችን ሰርዞ ገንዘብ የመመለስ ሁኔታ ገጥሞታል ብለዋል የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም። ነገር ግን በበረራ ፕሮግራምም ሆነ በደንበኞች አገልግሎት በኩል ማንኛውም አይነት መሰናከል አልገጠመንም በማለት አቶ ተወልደ ገብረ ማርያም ማስረዳታቸውን ሮይተርስ የዜና አገልግሎት ጠቅሷል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ አንድ አሉባልታ ላይ የሚያተኩር ያለው የብሪታንያ ጋዜጣ የእኛ የተባለውን የኢትዮጵያ የሴቶች የረድኤት ድርጅትን በማዘጋት ተግባር ስለተጫወተው ሚና ገልጿል። ዴይሊ ሜይል የተባለው ብሪታንያ የሚወጣው ጋዜጣ የኛ በሚል ስያሜ የኢትዮጵያ ወጣት ሴቶችን ለማንቃት ይንቀሳቀስ የነበረውን የበጎ አድራጎት መርሃ ግብርን ገንዘብ ማባከንና ዋጋ ቢስ ነው እያለ ለአመታት ያህል ሲያጥላላ ከቆየ በኋላ የብሪታንያ ዓለም አቀፍ የልማት መስሪያ ቤት ይሰጠው የነበረውን የገንዘብ እርዳታ እንዲያቆም ሳያሳምነው እንዳልቀረ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። የኛ የተባለው አምስት አባላትን ያቀፈው የሴቶች የሙዚቃ ቡድን የተመሰረተው ከሶስት ዓመታት በፊት ሲሆን በሬዲዮ ድራማና በሙዚቃ ቪዲዮ በኩል የወጣት ሴት ልጆችን አመለካከት ለማዳበር ሲጥር ቆይቷል። ወግ አጥባቂው ጋዜጣ ታዲያ የብሪታንያ መስሪያ ቤት ለቡድኑ ይሰጠው የነበረውን ገንዘብ በማቋረጡ ደስታ እንደተሰማው የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የብሪታንያው የረድኤት አገልግሎት የኛ የተባለው ቡድን የሚፈጽማቸው ተግባራትን ወጣት ኢትዮጵያውያን ሴቶች በራሳቸው እንዲተማመኑ በማድረግ ጥረቱ አፍላቂነትን አሳይቷል በማለት ያሞግሰው እንደነበር ጽሑፉ ገልጿል። ኢትዮጵያ ከብሪታንያ የበዛ ረድኤት በማግኘት ረገድ ሁለተኛው ሀገር እንደሆነች ዘገባው ገልጿል። የምታገኘው ገንዘብ መጠን በዓመት 470 ሚሊዮን ዶላር ሲሆን የኛ የተባለው ቡድን በሶስት ዓመታት ውስጥ ከብሪታንያ ያገኘው ገንዘብ 6.4 ሚሊዮን ብቻ እንደሆነ የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የኛ የተባለው ፕሮግራም የተመሰረተው ገርል ኢፌክት የተባለው የረድኤት ድርጅት ባፈለቀው ሀሳብ መሰረት ሲሆን በአፍሪቃ ዙሪያ ያሉትን ሰዎች ንቃተ ህሊና ከፍ ለማድረግ የሚጥር ድርጅት ነው። በሚዲያ ከሚነገሩት ማስታወቂያዎች ይልቅ ተመልካቾችንና አድማጮችን በሙዚቃና በማዝናኛ ዘዴ ለመቀስቀስ የሚጥር ድርጅት ነው። አሁን በቅርቡ የተደረገ ጥናት እንደሚያሳየው የእኛን ትርኢት ይከታተሉ ከነበሩት ሴቶች 76 ከመቶዎቹ ከትምህርት ቤት እንዳይወጡ እንዳሳመናቸው ገልጸዋል። በአማራ ክልል ያሉ 3000 የሚሆኑ ትምህርት ቤቶች የኛ ሬዲዮ ፕሮግራሞችን ተማሪዎችን ለማስተማር ይጠቀሙበታል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አይሪሽ ታይምስ የተባለው ጋዜጣ ድረገጽ በበኩሉ አፍሪካ ውስጥ የሚካሄዱ ግጭቶች ገጽታ በፍጥነት እየተለወጠ ነው ሲል በየዓመቱ አፍሪካ ውስጥ የሚካሄዱትን ግጭቶች ሁኔታ የሚከታተለው ጥናት መግለጹን ጠቁመዋል። በሱሴክ ዩኒቨርሲቲ የተደረገ ጥናት በአፍሪካ ይካሄዱ የነበሩት ሰፋፊ ወታደራዊ እንቅስቃሴዎች የተለያዩ ኃይሎችን ባካተቱ አነስ ባሉ የተለያዩ ክፍሎች እየተተኩ ናቸው ይላል። በአጠቃላይ ሲታይ ሰፋፊ ውጊያዎችና ጦርነቶች እየቀነሱ ሄደዋል ይላል ስለ አፍሪካ ግጭቶች የተካሄደው ጥናት። የአካባቢ ሚሊሻዎችን፣ ተቃዋሚ የሲቪል ማህበረሰብ ድርጅቶችን፣ እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ የክልላዊ አጋሮች ፈላጊ ቡድኖችና የአማጽያን ቡድኖች ግጭቶች በሚካሄዱባቸው አካባቢዎች ተቻችለው በመንቀሳቀስ ወታደራዊ ኃይሎችን እየተኩ ነው ይላል ጥናቱ። ያም ሆነ ግን የአፍሪቃ መንግስታት ኃይልን በመጠቀም በስልጣን ላይ ለመቆየት የሚችሉበት ዘዴ መፍጠራቸው እንዳልቀረ ሲያስረዳ ባለፈው ጥር ወር ባበቃው የአውሮፓውያን ዓመት ውስጥ የተካሄዱት ግጭቶች በመንግስት ኃይሎች ወይም በተባባሪዎቻቸው የተፈጸሙ መሆናቸውን ጥናቱ ማመልከቱን አይሪሽ ታይምስ ጋዜጣ ጠቅሷል። አሁንም ቢሆን ሊቢያ፣ ናይጄሪያ፣ ሶማሊያና ደቡብ ሱዳን በአፍሪቃ አበይት ቀውሶች የሚካሄዱባቸው አካባቢዎች መሆናቸው ቀጥሏል ይላል የጥናቱ ዘገባ። እንደ አውሮፓ አቆጣጠር በ2016 ዓ.ም በአህጉሪቱ ከተካሄዱት ግጭቶች 33 ከመቶዎቹ በእነዚህ ሀገሮች የተደረጉ መሆናቸውን ዘገባው አውስቷል። ከእነዚህ ሀገሮች የበዙ ግጭቶች የተፈጸሙባት ግን ሶማሊያ መሆኗን ጥናቱ ሲያስረዳ በሶስቱ ሀገሮች ከታዩት ግጭቶች ወደ 3 እጥፍ የተከናወኑት በሶማሊያ መሆኑን ገልጿል። በሞቱት ሰዎች ብዛት ግን ናይጄሪያ እንደምትልቅ የጥናቱ ዘገባ አመልክቷል። ጥናቱ ስለሚገደሉት ሰዎች ብዛት ሲያነጻጽር ደግሞ ናይጄሪያ ውስጥ በግጭት ምክንያት በብዛት የሚገደሉት ከወታደሮች ይልቅ ሲቪሎች መሆናቸውን ጠቁሟል። በሊቢያ የሚካሄደው ግጭት ግን ሲቪሎችን በቀጥታ ኢላማ ማድረጉን የሚያስወግድ እንደሚመስል ዘገባው መጥቀሱን ድረገጹ ገልጿል። ካለፈው ዓመት ወዲህ በሶማሊያና በደቡብ ሱዳን ያሉት ኃይል ተጠቃሚ ቡድኖች ቁጥር በመጠኑ እንደቀነሰ ዓመታዊው ዘገባ መግለጹን አይሪሽ ታይምስ የተባለው ጋዜጣ ድረገጽ ጠቁሟል።
የምሽቱ ዝግጅታችን በዚሁ ተጠናቋል። ነገ የጥያቄው መልስ ዝግጅትን እንድትከታተሉ እንጋብዛለን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ይቀጥላል። መልካም ምሽት።
ደህና ደሩ።